Gambino BOA.
Gambino BOA. ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ጋቢና ቪኦኤ አስገባችሁ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው ዛሬ ታክሲውን የምንዳው ነኝ ጽዮን ግርማ እዚህ ከጎኔ ጋቢና ቁጭ ብላለች
ሰላም እንደምን አመሻችሁ በኢትዮጵያ በኦሮሚያ ክልል ህዳር 2 የተጀመረው ተቃውሞ በአንዳንድ የኦሮሚያ ከተሞች አሁንም እንደቀጠለ ነው። አጥር ያለ ዘገባ ይኖርናል።
እዛው እርስ በርሳቸው ለመሽዋሽዋምና ቦታ ለመቀያየር ካልሆነ በስተቀር መሰረታዊ የኦሮሞ ችግርን ይፈታል የሚል ግምት የለኝ።
ወጣት እንግሊዛውያኑ ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960ዎቹ በሮክ የሙዚቃ ስልት ከፍተኛ ተወዳጅነትን ያተረፉ ሙዚቀኞች
ሚክ ምንድነው የሚጮው ብሎ ይጠይቃል ኪት ይመለሳል ጃክ የተባለው ጠባቂ እየዘለለ ነው ይለዋል ሚክም ቀበል አድርጎ ይሄ ጥሩ የሙዚቃ ርዕስ ሊሆን ይችላል ይለዋል
ኢትዮጵያዊ አሜሪካዊ ወጣት ዲዛይነርም ይዘናል አዝመራ ሰፋ ትባላለች ተወልዳ ያደገችው እዚህ ዩናይትድ ስቴትስ ኦሃዮ ውስጥ ነው
የኔ ስም አዝመራ ነው አመሰግናለሁ ስለ ስታቾን እድል አመሰግናለሁ አዎ
ሌሎች ወቅታዊ ዝግጅቶችንም አካተናል አብራችሁን ቆዩ
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ ዜና እናስቀድም ሶማሊያ ዋና ከተማ መቋድሾ ውስጥ በሚገኝ አንድ የፖሊስ ጣቢያ አቅራቢያ ዛሬ ረቡዕ በደረሰ የመኪና ውስጥ ቦምብ ፍንዳታ ቢያንስ 3 የፖሊስ መኮንኖች መገደላቸው ተሰማ። የመቋድሾ ፖሊስ ዋና ኮሚሽነር አሊ ሄርሲ ባሪ እንደገለጹት በፍንዳታው ክፉኛ የቆሰለው አሽከርካሪ ወዲያውኑ በቁጥጥር ስር ውሏል። ፖሊስ ምርመራ ያካሄደ መሆኑንም ኮሚሽነሩ ጠቅሰዋል።
በሌላ በኩል ደግሞ የአልሻባብ ነውጠኞች የውጭ ዜጎች የሆኑ ተዋጊዎችን ከሶማሊያዋ አውድ ሀገል ከተማ ዛሬ ረቡዕ ማለዳ አባረናቸዋል ሲሉ አስታወቁ። አንዳሉስ የሚባለው የአልሻባብ ሬዲዮ ይፋ ባደረገ ዘገባው ከሄሊኮፕተር የወረዱትና ወደ ከተማዋ ሊዘልቁ ያቀዱት ልዩ ኃይሎች በአልሻባብ ሚሊሻዎች ከፍተኛ ተቃውሞ ደርሶባቸው ሊመለሱ ተገደዋል ይላል።
የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ በናይጄሪያ የጀመሩትን የሶስት ቀናት ጉብኝታቸውን በመቀጠል በሁለቱ የኢኮኖሚ ባለጠጋ አጋሮቻቸው መካከል ያለው ግንኙነት በሚጠናከርበት ሁኔታ ላይ እየመከሩ መሆናቸው ተገለጸ። የናይጄሪያው ፕሬዝዳንት የሚስተር ቡሃሪ የመገናኛ ብዙሃን ልዩ አማካሪ ጋብራ ሸሁ በሰጡት መግለጫ የፕሬዝዳንት ዙማ ጉብኝት ለሁለቱም አገሮች እጅግ ጠቃሚ መሆኑን አውስተው በተለይም ናይጄሪያ ኢኮኖሚዋን ከነዳጅ ምርት ወደ እርሻና ማዕድን የለወጠችበት ወቅት መሆኑንና እነዚህ ደግሞ የደቡብ አፍሪካ በእጅጉ የምትተማመንባቸው አመርቂ እድገት ያስመዘገበችበት የኢኮኖሚ ዘርፎች መሆናቸውን አመልክተዋል።
በከፍተኛ ሁኔታ የታጠቁ ቢያንስ 10 የሚሆኑ የአፍጋን ታሊባን ተዋጊዎች ከደህንነት ኃይሎች ጋር በፈጠሩት የተኩስ ልውውጥ የተቀነባበረ ጥቃት ማካሄዳቸውን የአፍጋኒስታን ደቡባዊ ክፍለ ሀገር ሄምላንድ ክፍለ ሀገር ባለስልጣናት አስታወቁ። ዛሬ ረቡዕ ማለዳ ላይ ግሬስ ሸርክ ወረዳ ውስጥ የተካሄደው ጥቃት ኢላማ ያደረገው የፖሊስ ክፍሉን ጠቅላይ እዝና የአፍጋኒስታን የስለላ መስሪያ ቤትን እንደነበረም ታውቋል።
በመጨረሻም እስራኤልን እየጎበኙ ያሉት የዩናይትድ ስቴትስ ምክትል ፕሬዝዳንት ጆ ባይደን በፍልስጤማውያን የተፈጸሙትን ጥቃቶች በጥላቻ ላይ የተመሰረተ አመጽ ነው በማለት ድርጊቱን አውግዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተገኙበት ንግግር ያደረጉት ባይደን በትላንት ዕለት በስለት ተወቅቶ ሕይወቱ ያለፈው አሜሪካዊ ግድያ የሽብር ስራ ነው ማለታቸውም ተሰምቷል። አድማጮች እንግዲህ ቀሪውን ዝግጅት ከጋቢና ቪኦኤ ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። እኔ ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ህዳር 2 የተጀመረው ተቃውሞ በአንዳንድ የኦሮሚያ ከተሞች አሁንም ቀጥሏል። የወቅቱን ሁኔታ በተመለከተ የኦሮሞ ፌዴራሊስት ኮንፈረንስ ምክትል ዋና ጸሐፊን አቶ ሙላቱ ገመቹን ጽዮን ግርማ አነጋግራ የሚከተለውን ዘገባ ታቀርባለች።
በህዳር ወር በኦሮሚያ የተጀመረው ተቃውሞ አሁንም እንደቀጠለ ነው። ነገር ግን በክልሉ ከተሞች፣ ዞኖችና ወረዳዎች ያለውን ሁኔታ በተመለከተ አሁን በምን ደረጃ ላይ እንዳለ አካባቢዎቹ ላይ በመሄድ የተረጋገጠ መረጃን ማግኘት እየተቻለ አይደለም። በአሁኑ ሰዓት በአጠቃላይ በኦሮሚያ ያለው ሁኔታ ምን እንደሚመስል መረጃው እንዳላቸው የተጠየቁት የኦሮሞ ፌዴራሊስት ኮንግረስ ሰብሳቢ አቶ ሙላቱ ገመቹ ወደ አካባቢዎቹ ለመሄድ አስቸጋሪ እንደሆነባቸው ጠቅሰው ኦሮሚያ ያለውን ተቃውሞና እየተከሰተ የሚገኘውን ሁኔታ በተመለከተ በስልክ ከሚደርሳቸው መረጃ በተጨማሪ ሌላው ምንጫቸው ማህበራዊ ሚዲያ እንደሆነ ይናገራሉ።
በሶሻል ሚዲያ ላይ እንደሚታየው ኢንፎርሜሽኖች ከየአካባቢው ሰዎች ያዩትን ነገሮች ሁሉ ያስቀምጡታል። አሁን እንደሚቀመጠው ከሆነ ከ500 በላይ እንደሞቱ፣ ወደ 30-40 ሺህ የሚገመት ህዝብ እስር ቤት እንዳለ፣ ለመዘዋወርም አስቸጋሪ ሆነ ነው። አሁን እኛ ወደ የቢሮዎቹ አካባቢው እንሄዳለን ብንል አንችልም። መሄድም አይቻልም። ሄዶ መጠየቅም አይቻልም። በስልክ ግንኙነት ለማድረግ ነው ጥረት የሚደረገው። ያ ካልሆነ በስተቀር ስልክም አንዳንድ ጊዜ ይጠፋል፣ አስቸጋሪ ነው ለማግኘትም። ስለዚህ ይሄ ነው ብሎ ለመናገር በጣም አስቸጋሪ የሆነበት ጉዳይ ላይ ናለን።
የፓርቲ አባሎቻቸውና ደጋፊዎቻቸውን አሰማርተው መረጃ ለማሰባሰብ ሞክረው እንደሆነ የተጠየቁት አቶ ሙላቱ
አሁን እኮ ለመዘዋወር እኮ አስቸጋሪ ነው፣ በየቦታው እኮ ችግር እየተፈጠረ ነው። ህዝብ ለህዝብ መገናኘት አስቸጋሪ የሆነበት ደረጃ ላይ ደርሰናል። ትራንስፖርት የለም፣ እንደ ልብ መሄድ አይቻልም። ረሃብ አለ፣ በዛ ላይ ደግሞ የዋጋ ውድነት አለ። ኢኮኖሚው እኮ ሰማይ ደርሷል። ሰው ለመኖር አስቸጋሪ የሆነበት ሁናቴ ላይ ናለ።
የኦሮሚያ ክልል ገዢ ፓርቲ ኦህዲድ በፓርቲ ውስጥ ግምገማ አካሂዶ 2 ከፍተኛ ኃላፊዎችን ከስልጣን ማንሳቱን ጠቅሰን ፓርቲው በወሰደው በዚህ እርምጃ ነገሮች በኦሮሚያ ክልል ሊሻሻሉ ይችሉ እንደሆነ አስተያየታቸውን የተጠየቁት አቶ ምላቱ
ቀደም ሲል የተነሱ ጥያቄዎች የኦሮሞ ድርጅቶችን፣ ግለሰቦችን የሚነካ አይደለም። ስለ ግለሰቡ ሳይሆን በአጠቃላይ ኢህአዴግ እያደረገ ያለው ጠቃሚ እንዳልሆነ እና የኦሮሞውን ህዝብ በጠቅላላው ለሚጠይቀው ጥያቄ ሙሉ መልስ የማይሰጥ በመሆኑ ኦሮሞ እየታገለ ያለው በዛ ላይ ነው። አሁን የተደረገው የስልጣን ለውጥ የሰዎችን ከቦታ ማንሳት እና ሌላውን ማምጣት ለኦሮሞ የሚያመጣው ፋይዳ ያለው አይመስልንም። ይሄ እዛው እርስ በርሳቸው ለመሸዋሸዋምና ቦታ ለመቀያየር ካልሆነ በስተቀር መሰረታዊ የኦሮሞ ችግርን ይፈታል የሚል ግምት የለን።
የሰዎችን ቦታ ከመቀያየር ይልቅ ለችግሩ ከመሰረቱ መፍትሄ መስጠት ለሀገር እንደሚጠቅም የሚናገሩት አቶ ሙላቱ
ታሪክ ራሱን ይደግማል ነው። ደርግ መጨረሻ ላይ ስንቱን ቀያይሮ ስንቱን ምክትል ፕሬዚዳንት ያደርግ እንደነበረ የዚህ አይነት ምልክት እየታየ ነው። እኛ አሁን የምናየው የዚህ አይነት ጉዳይ ነው። በግሌ የማየው ይልቅስ ከዚህ ሁሉ ኦሮሞ የሚጠይቀውን ጥያቄዎች ከአሁን በፊት በፖለቲካ ምክንያት ታስሮ ያሉት ወገኖች ለሀገሪቷ ሰላምና ልማት ሲባል ካለምንም ቅድመ ሁኔታ የሚፈቱበት መንገድ ቢፈልጉ፣ በሁለተኛ ደረጃ አሁን በኦሮሚያ ውስጥ በሌሎች አካባቢዎች ሰላም ለማስጠበቅ ተብሎ ያሉት የመከላከያና የፌዴራል ፖሊሶች ወደ ነበሩበት ካምፕ እንዲመለሱ ቢደረግ፣ በሶስተኛ ደረጃ ማንኛውም ፓርቲ በነጻነት በየቦታው እየተዘዋወረ ቢሮዎች በመክፈት ዛቻ፣ እስራት፣ ማስፈራሪያ፣ ሰብአዊ መብቱ ሳይደፈር ሀሳቡን ለህዝቡ እንዲሰጥ ይሄ ቢደረግ፣ አሁን አገሪቷን በማስተዳደር ላይ ያለው ፓርቲና መንግስት ያሉትን ችግሮች ለመፍታት ለውይይት በአስቸኳይ በሩን ቢከፍት። በሌላ በኩል በኦሮሚያ በየቦታው ብልሹ አስተዳደርና ፓርቲ ግምገማ እንደቀረበ ሁሉ ኦህዴድ ለማስተዳደር ችግር ያለበት ስለሆነ በአስቸኳይ አዲስ ህዝባዊ ምርጫ እንዲደረግ ነው ህዝቡ የሚጠይቀው። ሌላው ሌሎች ተቃዋሚ ፓርቲዎች አሁን በሀገሪቷ ላይ ያለውን ችግር ለማስወገድ ለሀገሪቷ ሰላምና ልማት ሲባል በዚህ ጉዳይ ላይ ተባብሮ እንዲሰሩ ሀሳብ ነው እኛ የምናቀርበው። በሌላ በኩል በዚህ በኦሮሚያ ውስጥ ለተከሰተው ሁከትና ብጥብጥ ምክንያት የተነሳ በሞት ከዚህ ዓለም ለተለዩት ቤተሰቦች መነሻ የመልካም አስተዳደር እጦት ስለሆነ ተገቢው ካሳ ወይም ጉማ በኦሮሞ ባህል መሰረት ሊከፈላቸው ይገባል ነው። ለተጎጂ ቤተሰብ ይህ ካሳ ካልተከፈለ እርቅ አይኖርምና በዚህ በኩል በደንብ ሊታሰብበት ይገባል። ይሄ የኦሮሞ ባህል ነው። ባይሉ ሲረገጥበት ካላገባብ ሲደፈር ዝም ብሎ ማየት ዝም ብሎ መስማት ዝም ብሎ ማለፍ እንዳላወቅነት እንደቅልነት ተቆጥሮ ኦሮሞ ላይ የሚደረገው ጫና ይሄ በእውነቱ ይሄ መንግስት በቅል ልቦና አይቶት ማካሪዎቹም ይሄ ጉዳይ ጥሩ አይደለም ብሎ ቢመክሩት ይሻላል ነው ሰላም የሚመጣው።
አቶ ሙላቱ በመጨረሻ በሀገሪቱ ሰላም ለማምጣት ቁልፉ ያለው መንግስት ጋር ብቻ ነው ይላሉ።
Sararan Gabina VOA
Shirin Gabina
Blashangul 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 Zagabina Zagabina Blashangul
የጋቢና ቪኦኤ ዝግጅታችን ይቀጥላል። እኔ ጽዮን ግርማና መስታወት አራጋው እዚህ አብረናችሁ እናመሻለን። አሁን ደግሞ ወደ አንድ የሙዚቃ ቡድን ፕሮግራም እንሻገራለን። ወጣት እንግሊዛውያኑ ሮሊንግ ስቶን እንደ አውሮፓውያን አቆጣጠር በ1960ዎቹ በሮክ የሙዚቃ ስልት ከፍተኛ ተወዳጅነትን ያተረፉ ሙዚቀኞች ነበሩ። እንግሊዛውያኑ ወጣት ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960ዎቹ በሮክና ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ነበሩ። ሮሊንግ ስቶንስ ጨምሮ ዘ ሁ እና ዘ ኪንግስ በጊዜው ግንባር ቀደምትነት የሚታወቁ የሙዚቃ ባንዶችም ነበሩ። መስታወት አራጋው በሙዚቀኞቹ ሕይወት ዙሪያ አጠር ያለ ዝግጅት አላት። ወጣት እንግሊዛውያኑ ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ1960ዎቹ በሮክ ኤንድ ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ነበሩ። ሮሊንግ ስቶንስን ጨምሮ ዘ ሁ እና ዘ ኪንግስ በጊዜው በግንባር ቀደምትነት ይታወቃሉ። ሮሊንግ ስቶንስ ከሌሎች የሙዚቃ ባንዶች የተለየ የሚያደርጋቸው የአባላቱ ረጃጅም ጸጉርና የአሜሪካንን የብሉስ ስልት በሙዚቃ ስራቸው ውስጥ ያካተቱ ስለነበር ነው። ሙዚቃቸው ዘመን ሳይሽረው እስካሁን ይደመጣል። በተለያዩ መድረኮችም የሙዚቃ ስራዎቻቸውን በማሳየት ላይ ናቸው። የቀድሞውም አዲሱም ትውልድ አሁንም ሙዚቃቸውን ያደምጣል፣ በሙዚቃቸው ይደሰታል። በሙዚቃው ዓለም ለረጅም ጊዜ እንደመቆየታቸው ስለ ሙዚቃ ስራቸውና ስለ ህይወት ተሞክሯቸው ተደጋግሞ ተነግሯል። የፋይዛ ኤልማስሪ አዲሱ መጽሐፍ ደግሞ በተለየ የሙዚቀኞችን የሚክ ጃገር፣ የኬት ሪቻርድስ፣ የሮኒ ውድን፣ የቻርሊ ዋትስ እና የቢል ዋይመን ታሪክ በስፋትና በጥልቀት ይዞ ቀርቧል። የመጽሐፉ ርዕስ ካውንቲንግ ዳውን ዘ ሮሊንግ ስቶንስ ይሰኛል። በሙዚቃ አድማጮች ተወዳጅ የሆኑት 100 የሚሆኑ ሙዚቃዎቻቸውም ተካተዋል።
They've been rock and roll stars now for 50 years. At the time they came out, nobody thought rock and roll was a long time.
ካለፉት 50 ዓመታት አንስቶ እስከ ዛሬ ድረስ የሮክ ኤንድ ሮል ኮከቦች ናቸው። ያኔ የሮክ ኤንድ ሮልን የሙዚቃ ስልት ለመጀመሪያ ጊዜ ለአድማጭ ሲያቀርቡ ብዙ አድናቂስ ለማግኘታቸው እርግጠኛ አልነበሩም። ለዚህ ያህል ጊዜም ተወዳጅነቱ ይቀጥላል ብሎ ያስባል ነበርም። የሙዚቃው ተወዳጅነት ሳይቀንስ ግን ለ50 ዓመታት መደመጡ የሚያስገርም ነው።
የሙዚቃ ባንዱ አባል የሆነውና ደራሲው ጂም ቢቪሊያ ታሪክ ጸሐፊም ነው።
I think a lot of people get the impression that Mick Jagger, who's the lead singer, is the leader of the group and Keith Richards is the guitarist and the musical leader.
ብዙ ሰዎች የሚያውቁት የሚመስለኝ ድምጻውያኑ ሚክ ጃገር እና ኬት ሪቻርድስ የባንዱ ሊድ ጊታር ተጫዋች የሙዚቀኞቹ መሪ እንደሆኑ ነበር። እነታው ግን ይህ ብቻ አይደለም። በባንዱ የሚጫወቷቸው ሙዚቃዎች ብዙዎቹ የሚደረሱት በሚክ ጃገር፣ የተቀሩት ደግሞ በኬት ሪቻርድስ ነው። ሁለቱም ከባንድ መሪነታቸው በበለጠ የሚያስደንቅ ተሰጥኦ ያላቸው የሙዚቃ ደራሲዎችም ናቸው።
ሮሊንግ ስቶንስ ለ50 ዓመታት የስራና የስኬት ዘመን ቢያሳልፉም በጣም አሳዛኝና ባንዱ እስከ መበተን የሚያደርስ ችግሮችንም አሳልፈዋል።
Mick Jagger and Keith Richards, you know, their personalities clash a lot, but I think in the long run what they've realized
Mick Jagger እና Keith Richards በመካከላቸው የሥራ ግጭት ተደጋግሞ ተከስቷል። ነገር ግን ከጊዜ ርዝመት የተረዱት ነገር ቢኖር በጋራ የሚሰሩት ሥራ ብቻ ለስኬት እንደሚያበቃቸው ነው። በተናጥል የሚያስደንቅ ችሎታ ቢኖራቸውም የተሻለውና የስኬታቸው ምስጢር ግን በጋራ መስራታቸው ነው።
Waiting on a Friend ከታቱ ከተሰኘው በ1981 እንደ አውሮፓውያን አቆጣጠር ለአድማጭ ከቀረቡት ስራቸው ውስጥ አንዱ ነው። በቪግሊያ የስኬት ተራ ላይ ደግሞ የ13ኛነትን ተራም አግኝቷል።
I like this song because Mick Jagger and Keith Richards are the leaders of the band and they've had kind of a fractious relationship.
Music awadallo. ምክንያቱም Mick Jagger እና Keith Richards እንደ ባንድ መሪነታቸው ፈተናዎች ባጋጠሟቸው ጊዜ እኛ ጓደኛሞች እኮ አይደለንም የሙዚቃ ስራ ብቻ ነው ያገናኘን እስከ ማለት ደርሰው ነበር። ቅርርባቸው ግን ከዛም ያለፈ ስለመሆኑ ይህ ሙዚቃ ቁልጭ አድርጎ ያሳያል።
ይህ ሙዚቃ በአውተርs የአድናቆት ተራ ላይ የሁለተኛነት ደረጃ ይዞ ነበር።
This was a song written at a time when there was a lot of tumult around the world and the song is really fascinating.
ባለማችን ግራ መጋባትና ያለመረጋጋት በሰፈነበት ጊዜ የተጻፈ ሙዚቃ ነው። የሚያስገርም ሙዚቃ ምክንያቱም መልእክቱ ጠንካራ ስለሆነ ግጥሙን ስትሰማ ሚክ ጃገር በሜዳ ላይ መጣላቱ ትክክል ስለመሆኑና መፍትሄ ስለማምጣቱ አላውቅም ምንስ ማድረግ ይችላልው እኔ የምችለው መስፈን ብቻ። በዚህ ሙዚቃ ነገሮችን የሚያይበት መንገድ ለማሳየት ሞክሯል እናም ምን ያህል አርቆ ሐሳቢ እንደሆነ ይህም ስራው እስከዛሬ ተደናቂነትን ያተረፈለት ነው።
የሙዚቃ ባንዱ ከሰሯቸው ሙዚቃዎች ሁሉ የባንዱን አባላት ያስተሳሰረና ለባንዱ አባላትም ልዩ ትርጉም የሚሰጥ አንድ ሙዚቃ አለ። ቪቪክሊ እንዳለው
Jumpin' Jack Flash, it's released as a single in 1968. It's one of the most fascinating
Jumpin' Jack Flash በ1968 ለአድማጭ ቀረበ ነጠላ ዜማ ነው። ባንዱን ከመበተን ያዳነ ታምራዊ ሙዚቃ
Mick Jagger and Keith Richards were up late one night writing songs and they were at Keith Richards' estate and they were kind of falling asleep.
Mick Jagger እና Keith Richards አንድ ምሽት ሙዚቃ እየሰሩ በኪት ቤት ያመሻሉ። በጣም በመምሸቱም እንቅልፍ ያዳፋቸው ነበር። ድንገት ከደጅ አንድ ያልተለመደ ድምጽ የሰሙት ሚክ ምንድነው የሚጮኸው ብሎ ይጠይቃል። ኪት ይመልሳል ጃክ የተባለው ጠባቂ እየዘለለ ነው ይለዋል። ሚክም ቀበል አድርጎ ይሄ ጥሩ የሙዚቃ ርዕስ ሊሆን ይችላል ይለዋል። ይስማማሉ። ሙዚቃውም ይጻፋል እናም ድማጮች ዘንድ ሙዚቃው እጅግ ተወዳጅ ሆነ።
The cool thing about the Rolling Stones I think was that they were unafraid to confront sort of the darker side.
Rolling Stones ልዩ የሚያደርጋቸው የህይወትን ደግ ደጉን ብቻ ሳይሆን ክፉንም ለመቀበል ሁልጊዜም ዝግጁ መሆናቸው ነው። ይህ ሁኔታቸው ደግሞ ሰውነታቸውን ቁልጭ አድርጎ ያሳያል።
ጂም ቪቪክሊያ ሮሊንግ ስቶን የሙዚቃ ባንድ ውስጥ ካውንቲንግ ዳውን የተሰኘው የሙዚቃ ደራሲ ሲሆን ለባንዱ የሙዚቃ ረጅም እድሜ ስኬት የያንዳንዳቸው የባንዱ አባላት ጥረት ነው ይላል። ጋቢና ቪኦኤ ፕሮግራማችንን ለማዳመጥ በአጭር ሞገድ ሾርት ዌቭ 2 በ15580 እና በ6080 ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ታገኙናላችሁ። ፕሮግራማችን ይቀጥላል። ቀጣይ እንግዳችን ኢትዮጵያዊ አሜሪካዊ ወጣት ዲዛይነር ናት። አዝመራ ሰፋ ትባላለች። ተወልዳ ያደገችው እዚህ ዩናይትድ ስቴትስ ኦሃዮ ውስጥ ሲሆን የተማረችውም የህንጻ ጥበብ ወይም ምህንድስና ነው። በዚህ ዘርፍ መማሯ ያገዛት ይመስል ጥቂት የዲዛይነር ጥበብ ትምህርት ጨምራበት አሁን የተዋጣላት ዲዛይነር ሆናለች። ጽዮን ግርማ ከሷ ጋር አጭር ቆይታ አድርጋለች። እንከታተላት።
Is this your designer of the year? #AsmeraAsnefa
የኔ ስም አዝመራ ነው። አመሰግናለሁ ስለ ስታቸውኝ እድል። አመሰግናለሁ።
አዝመራ ሰፋ ከኢትዮጵያዊ አባትና ከአሜሪካዊ እናት ኦሃዮ ውስጥ ነው የተወለደችው። የ29 ዓመት ወጣት የፋሽን ዲዛይነር ናት። የተማረችው የስነ ህንጻ ጥበብ ወይም ምህንድስና ነበር። በዚህ ሙያዋም ለጥቂት ጊዜ ሰርታበታለች። በሎስ አንጀለስ፣ በአትላንታና ለንደን ተዘዋውራ ሰርታለች። የልጅነት ፍላጎቷ ዲዛይነር መሆን ስለነበር ጥቂት የዲዛይን ትምህርት ጨምራበት ዲዛይነር ለመሆን በቅታለች።
አዝመራ አማርኛ ጥርት አድርጋ መስማት ትችላለች። ትንሽ ትንሽ ለመናገርም ትሞክራለች።
ስታቾይን እድል አመሰግናለሁ።
አዝመራ ዲዛይንን ከቴክኖሎጂ ጋር አዋቅራ በመስራቷ በአሜሪካ በቴክኖሎጂ የሚመራ የፋሽን ዲዛይን ስራ የሚሰሩ 13 ምርጥ ዲዛይነር ውስጥ ገብታ ተመርጣለች። በዚህም ለአራት ወራት በአንድ ስፍራ ላይ ቆይታ ስራዎቿን ፊኒክስ ፋሽን ዊክ በተባለ መድረክ ላይ አቀርባለች። አዝመራ አማርኛን እንዴት እንደለመደች ስትናገር
I learned Amharic from my dad and my aunts and uncles and going to church.
አማርኛ የተማርኩት ከአባቴ ከአጎቴና ከአክስቴ እንዲሁም ቤተክርስቲያን በመሄድበት ጊዜ ነው። በተለይ በእረፍት ኢትዮጵያ ሲሄድ አማርኛዬን አጠናክሬ እመጣለሁ።
ዲዛይነሩ አዝመራ ስለምትሰራው ስራ ስትጠየቅም
I use my architectural background to create minimalistic or minimal silhouette.
የምሰራቸው ዲዛይኖች በማዘጋጀትና ፈጠራዬን የተሳካ እንዲሆን የምህንድስና ሙያዬን ተጠቅማለሁ። የልብሶቹን ዲዛይን ለመቆራረጥ ቴክኖሎጂን ተጠቅሜ በ3D አትመዋለሁ። እንደዚህም ያንገትና የእጅ ጌጣጌጦችን ከዚሁ ሙያ ጋር አዋህጄ ለመፍጠር ሞክራለሁ። ለዚህም ደግሞ የምህንድስናው ትምህርቴ እጅግ በጣም ጠቅሞኛል።
አዝመራ በአመት አንድ ጊዜ የዲዛይን ስራዎቿን አሰባስባ ለማቅረብ አመቱን ሙሉ ትሰራለች። አዳዲስ ፈጠራዎችንም ታሰባስባለች። ከጓደኞቿ ጋር ትወያያለች።
Starts with sketches and looking at trend reports and speaking with friends. A lot of the designs are actually interpretations of Ethiopian designs and clothes.
የምጀምረው ከንድፉ ነው። ከዛም ከጓደኞቼ ጋር ወያይበታለሁ። በርግጥ አብዛኛው የዲዛይን ስራዎቼ የኢትዮጵያን የዲዛይን ቀለም አጠቃለው የያዙ ናቸው። ሰርቼ ስጨርሳቸው ለተመርካች አቀርባቸዋለሁ። በተጨማሪም በየወሩ አንድ የተለየ ዲዛይን እየሰራው አወጣለሁ። ለምሳሌ በኢትዮጵያ በሰባዎቹ የነበሩትን የኢትዮጵያን አለባበስ አሁን ካለው ጋር አቀናጅቼ በወራንድ ጊዜ አዲስ ፈጠራ ይዤ ብቅ እላለሁ።
አዝመራ በዚህ የፈጠራ ስራዋ በቴክኖሎጂ በመታገዝ ወደ ዲዛይን ስራው ብቅ ያሉ ምርጥ ወጣት ዲዛይነሮች በሚል ከተመረጡ ሌሎች 12 ዲዛይነሮች ጋር በመሆን ለአራት ወር በአንድ በተወሰነ ስፍራ ቆይተው ውድድር አድርገው ነበር። አዝመራ ስለዚህ ውድድር ስትናገር
I competed in a competition it was in Phoenix, Arizona and
በውድድሩ ተሳትፌ ነበር። ባንድ በተወሰነ ቦታ ትኩረት ተደርጎ የሚቆይበት የአራት ወር የቡት ካምፕ ውድድር የተዘጋጀው ፊኒክስ አሪዞና ውስጥ ነበር። እዚህ እንድንቆይ ከተመረጡት 13 ዲዛይነሮች ውስጥ አንዷ ነበርኩ። የዚህ ውድድር አንዱ ክፍል የዲዛይን የፈጠራ ስራን ማሳደግ ሲሆን፣ ሁለተኛው ክፍል ደግሞ በፋሽን ዲዛይን ሙያ ውስጥ የንግድ ስራና የመሸጥ ጥበብ ክህሎትን ማዳበር ነበር። በዚህ ውስጥ አዲስ የፈጠራ ስራና የወደፊት እቅድ ይዞ መቅረብ ይጠበቅብን ነበር። ከምንሰራው የፈጠራ ስራ በተጨማሪም ከገዢዎችና ከአከፋፋዮች ጋር በሚኖረን የንግድ ግንኙነት ለምርቶቻችን መለያ ስም እንዲኖረን የሚያስችል ስልጠናም ጭምር ነበር። በዚህ ቆይታዬ በአንድ ነጥብ ተሸንፌ ሁለተኛ ወጥቻለሁ።
በአንድ ነጥብ ተሸንፋ ሁለተኛ ትውጣ እንጂ ከስድስት ወራት በፊት ፊኒክስ አሪዞና ላይ በተካሄደው የፋሽን ሳምንት ያቀረበቻቸው የዲዛይን ስራዎች እጅግ የተወደዱላት እንደነበሩ በምስል አስደግፋ የላከችልን ዝግጅት ያሳያል። ይቺ ወጣት ዲዛይነር ስራዎቿን ለገበያ የምታቀርበው በኦንላይን ወይም በድረገጾች አማካኝነት በሚደረግ የግብይት ስርዓት ነው። ከዚህ ሽያጭ ከሚገኘው ገቢ ላይ 10% ለሴት ስደት ስደተኞች ኮሚሽን ወይም Women's Refugee Commission እንዲሰጥ አድርጋለች። ምክንያቷ ደግሞ
My father was a refugee. So he left Ethiopia and was in Sudan and from there he
አባቴ ተሰዳጅ ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹ ከኢትዮጵያ ወጥቶ ሱዳን ውስጥ ስደተኞች ካምፕ ይኖር ነበር። ከዛም ዩናይትድ ስቴትስ ኦሃዮ ስቴት ዩኒቨርሲቲ የትምህርት እድል አግኝቶ ወደዚህ ሀገር መጣ። በስደተኞች ካምፕ ውስጥ ያሳለፈውን አስቸጋሪ ጊዜ ለኔና ለሁለት እህቶቼ ነግረን ነበር። ከብዙ ጣውረድ በኋላ እዚህ ሀገር የመጣው በባዶ እጁ ነበር። እዚህ ከመጣ በኋላ ራሱን አስተምሮ ለቤተሰቡ ማስፈልጊውን ነገር ማሟላት ነበረበት። ለአባቴ ታሪክና ጥንካሬ አክብሮት አለኝ። ለዚህና በስደተኛ ካምፕ ውስጥ ህይወታቸውን በትግል ለሚመሩ ሴቶች ያቅሜን ለማበርከት ስል ከሽያጭ ከማገኘው ገቢ ላይ 10% ለውመንስ ሬፊጂ ኮሚሽን እንዲሰጥ ወስኛለሁ።
አዝመራ ስለአባቷ የትውልድ አገር ኢትዮጵያ ስትናገር ራስዋንም ኢትዮጵያዊ አሜሪካዊ ነኝ ይያለች ነው። ከልጅነቷ ጀምሮ ኢትዮጵያን ትጎበኝ እንደነበርና ዲዛይነር የመሆን ሐሳብ የፈነጠቀባትና ፍላጎቱ ያደረባት ወደ ኢትዮጵያ በተጓዘችባቸው ጊዜያቶች እንደሆነ ትገልጻለች።
I get inspired whenever I go there. It's actually, you know, the source of why I wanted to do architecture.
ኢትዮጵያ በሄድኩ ቁጥር ለስራ እነሳሳለሁ። እውነቱን ለመናገር ምህንድስናና የዲዛይን ስራ ውስጥ ለመግባት የተነሳሳሁት ኢትዮጵያ በተጓዝኩበት ጊዜ ነው። አሁን ኢትዮጵያ ሄጄ አነስተኛ የፋሽን ትርኢት የማዘጋጀት ሐሳብ አለኝ። በተጨማሪም በኢትዮጵያ ከሚገኝ ከልብስ አምራች ፋብሪካዎች ጋር አብሮ የመስራት ፍላጎትም አለኝ።
አዝመራ ህልሟና ፍላጎቷ ብዙ ነው። በስደተኛ ካምፕ ውስጥ ለሚገኙ ሴቶች አሁንም ትጨነቃለች። ለነርሱ የሚጠቅም አዲስ የፈጠራ ስራም ታስባለች። በቅርቡም አነስተኛ የፋሽን ሾው ዲሲ ውስጥ እንደሚኖራት ገልጻልናለች።
የጋቢና ጉዟችን ይቀጥላል። ጽዮን እንግዲህ እስካሁን ድረስ በሌሎች ፕሮግራሞች ነበር ስናዝናናቸው ነበር። እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሙዚቃን ጋብዛቸው አይመስልሽም?
አዎ፣
ዘና ይበሉ።
የናቲ ኃይሌን እንዴት ልቻለው
የዲጄ ፋትሱ
ምርጫ ነው።
እናዳምጣ።
መስፈን መቀጠል አምሮ የነበረ ግን
ዝግጅታችን እያስነካች ነው። መስፈን
አዎ፣ ዝግጅታችን ተጠናቋል። በፌስቡክ ቪኦኤ አማሪክ እንዲሁም በትዊተር ጋቢና ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
እንግዲህ በሰላም በጤና ያገናኘን። ነገ እንተመልሰን እንመጣለን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
እኔ ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ናቲ ኃይሌ ይቀጥላል ለትንሽ ሰከንዶች። የልቤን ሁሉ ነገር እንዴት ልቻለው ስለያ ሰው ሁሉ ሰንሶት መውደዴ አገራው ኮቢ ማደሬ የልቤን ሁሉ ነገር Let's go, let's go, let's go.
አገሯ ዋሳ መገና